the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይልኝ ሲል የፌዴራሉ ጠቅላይ አቃቢ ሕግ ዛሬ ጠየቀ።
ዳኛውም ይማርበታል ትምርት ይሰጥበታል ተከሳሹም ይማርበታል ትምርት ይሰጥበታል ጠበቃውም ይማርበታል ትምርት ይሰጥበታል ትምርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዝግ ችሎት የሚታይበት ጉዳይ የለም።
የሰማችኋቸው ደግሞ አቶ መሐመድ ኑር ከተከሳሾቹ ያንዱ የህግ ጠበቃ ናቸው። ዝርዝሩን በለቱ አብይ ርዕስ ይዘናል።
ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ ጥሎ ቁጥራቸው የበዛ ወታደሮችን ከገደለ ዛሬ ልክ አንድ አመት ሆነው። ሁለቱም ተንተርሶ የተጠናቀረ ዘገባ። የሰብአዊ መብት አያያዝ በተመራጩ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ አቅጣጫ ላይ ምን ሚና ይኖረዋል የሚሉ ጥያቄዎችን የተመለከተ ሌላ ዘገባ በዜና መጽሔት ክፍለ ጊዜ ተከታትለው ይቀርባሉ።
ለምሽቱ ካሉን ዜናዎች መካከል ደግሞ ከፊታችን ነሐሴ ምርጫ በፊት የመጨረሻውን የመራጮች ምዝገባ በኬንያ ማለት ነው ተጀምሯል። የምርጫው ሂደት ከድምፅ አሰጣጥ መሳሪያ ይልቅ በወረቀትና በእጅ ቆጠራን ሊከተል ይችላል የሚለው ውዝግብ ግን እስካሁን አልተለየውም። ሶማሊያ የሚገኘው የአፍሪካ ህብረት የሶማሊያ ተልእኮ ወታደራዊ መኪና ከመንገደኞች መለስተኛ አውቶቡስ ጋር ተጋጭቶ ቢያንስ 9 ሰዎች ሞተዋል። ሌሎችም ዜናዎች አሉን።
ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና በመልክ በመልኩ ተሰናድተው የሚቀርቡ ሌሎች ቅንብሮች በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ጥር 8 2009 ዓ.ም ዝግጅቶቻችን ጋር አብረናችሁ የምናመሸው ተረኛ አስተናጋጆች ቆንጂት ታዬና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጆጊል ጋር አብረናችሁ እናመሻለን። በቅድሚያ ታዲያ የሳምንቱን የሰዓቱን የዓለም ዜና። ከፊታችን ነሐሴ ምርጫ በፊት ዛሬ የመጨረሻውን የመራጮች ምዝገባ ዘመቻ ጀምራለች ኬንያ። የሆነ ሆኖ የምርጫው ሂደት የተመራጮች ተቃዋሚዎችን እንዲሁም ከግለሰቦች ማንነት መለያ የተመራጮች ተቃውሞን ጨምሮ የድምፅ አሰጣጥ መሳሪያ ይልቅ በወረቀት የሚሰጥና በእጅ የሚደረግ ቆጠራን ሊከተል ይችላል የሚለው ውዝግብ አሁንም አልተለየውም። የአሜሪካ ድምፅ ራዲዮ ዘጋቢ ጂል ክሬግ አንዳንድ የምራጭ ምዝገባ ጣቢያዎችን ተመልክታ የላከችውን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
በናይሮቢ የሰንት ፒተር ካልቨርስ የአንደኛ ደረጃ ትምህርት ቤት በሚገኝበት አካባቢ ቀኑ እጅግ ሞቃታማ ነው። ሆኖም ቁጥራቸው ወደ 20 የሚጠጋ ከአንድ ዴስክ ፊት ለፊት የተሰለፉ ሰዎች ወበቁ ያወካቸው አይመስሉም። በመጪው ነሐሴ ወር ለሚካሄደው የኬንያ ምርጫ ድምፅ ለመስጠት ለምዝገባ የተሰለፉ ናቸው።
ቀጣዩን ፕሬዚደንት እንዲሁም የምክር ቤት ተወካዮችን መምረጥና በምርጫው መሳተፍ መብታችን ነው።
የኬንያ ነጻ የምርጫና የድንበር ኮሚሽን ዛሬ የመጀመሪያውን የብዙሃን መራጮች ምዝገባ አካሂዷል። ምዝገባው በአንድ ወር ጊዜ ውስጥ የሚጠናቀቅ ሲሆን የኮሚሽኑ የሕዝብ ግንኙነት ኃላፊ አንድሩ ሊሞ ጥሩ እየተካሄደ ነው ይላሉ።
አዎ፣ እያገኘናቸው ያሉ ዘገባዎች አበረታች ይመስሉኛል። እርግጥ ነው ማንኛውም አዲስ ነገር ሲጀመር ችግር ሊገጥም ይችላል። ቁሳቁስ ዝግጁ ላይሆኑ ሰራተኞች በጊዜ ላይደርሱ ይችላሉ። እነዚህ ግን የማይፈቱ ችግሮች አይደሉም።
ነጻ የምርጫና የድንበር ኮሚሽኑ ግን በቂ ፈተናዎች ገጥመውታል። ባለፈው ዓመት አጋማሽ የኬንያ ፖለቲካ ተቃዋሚዎች ባካሄዱት የተቃውሞ ሰልፍ የኮሚሽኑ አባላት በሙሉ በሌሎች እንዲተኩ ተደርጓል። ፕሬዝደንት ኡሁሩ ኬንያታ ደግሞ የድምፅ አሰጣጥ መሳሪያው ድንገት ከተበላሸ ምርጫው በተለምዶ ወረቀትና በእጅ እንዲቆጠርም የምርጫውን ሕግ ማሻሻያ ፈርመዋል። ተቃዋሚዎች ደግሞ ይህ የፕሬዝደንቱ እርምጃ ምርጫውን ለማጭበርበር በር ይከፍታል ይላሉ።
ሶማሊያ የሚገኘው የአፍሪካ ህብረት ተልእኮ የአሚሶም ወታደራዊ መኪና ትናንት እሁድ ማታ ከዋና ከተማዋ ሞቃዲሾ አቅራቢያ ከመንገደኛ መለስተኛ አውቶቡስ ጋር ተጋጭቶ ቢያንስ 9 ሰዎች ሲሞቱ ሌሎች 15 ሰዎች መቁሰላቸውን ባለስልጣናትና አማኞች ገለጹ። በአሚሶም ኃይሎች ላይ ከደረሱት አደጋዎች አንዱ ትላልቅ አደጋዎች አንዱ የሆነው የትናንቱ ግጭት የደረሰው ከሞቃዲሾ 19 ኪሎ ሜትር ርቀት ላይ ነው ተብሏል። የአቅራቢያዋ ከተማ የላፎሌ ዋና አስተዳደር ባለስልጣን የሆኑ አያን ሐሰን ሐጂ እንዳሉት ከሞቃዲሾ የአሚሶምን ወታደሮች ጭነው በአጀብ ይጓዙ ከነበሩት መኪናዎች አንደኛው ሲቪሎችን ሲያጓጉዝ ከነበረው ሚኒበስ ጋር ተጋጭቶ የአምስት ሰዎች ህይወት ጠፋ ነው ያሉት። የታችኛው ሸበሌ ምክትል አገረ ገዢ ግን የሞቱ 9 ሰዎች መሆናቸውን ነው የገለጹት። አሚሶም በደረሰው አደጋ እናዝናለን ሲል መግለጫ አውጥቷል። ሶማሊያ ውስጥ በአሚሶም ወታደሮች እጅ በተደጋጋሚ የሲቪሎች ህይወት እየጠፋ እንደሆነ እየተነገረ ሲሆን ባለፈው ወር ኮሪዮሌ የሚባለው አካባቢ ሲቪሎች ላይ ተኩሰው 6 ሰዎች ገድለዋል ተብለው መወንጀላቸው ይታወሳል። ባለፈው ዓመት በአሚሶም ተሽከርካሪዎች ላይ ከደረሰ ጥቃት የቦምብ ጥቃት በኋላ የዩጋንዳ ኃይሎች መርካ ወደብ አቅራቢያ ሲቪሎችን ይዘው በመጓዝ ላይ በነበረ መለስተኛ አውቶቡስ ላይ ተኩሰው 6 ሰዎች ገድለዋል ተብለው ተወንጅለው እንደነበረም የሚታወስ ነው።
የጋምቢያ ፕሬዝዳንት ያህያ ጃሜ አዲስ ተመራጩ ፕሬዝዳንት ቃለ መሐላ የፊታችን ሐሙስ እንዳይፈጽሙ ለመከልከልና የትኛውም ፓርቲ ቃለ መሐላውን እንዳያስፈጽም የእግድ ትዕዛዝ አወጡ። የፕሬዝዳንት ጃሜ ትናንትና ማታ በመንግስቱ ቴሌቪዥን ባደረጉት ንግግር እንደ አውሮፓውያን የዘመን አቆጣጠር ጥር 19/2017 የሚባለው የጊዜ ገደብ ድንጋይ ላይ የታተመ አይደለም፣ ሁሉም ወገኖች ጠቅላይ ፍርድ ቤቱን ውሳኔ መጠበቅ አለባቸው ነው ያሉት። ባለፈው ህዳር መጨረሻ በተካሄደ ምርጫ ተሸንፈዋል የተባሉት ጋምቢያን ለ22 ዓመታት የገዙት ጃሜ መጀመሪያ ላይ ውጤቱን ተቀብለው እንደነበር አይዘነጋም። ከምርጫው በኋላ ግን ፓርቲያቸው የምርጫው ሂደት ተዛብቷል በማለት አስመራጭ ኮሚሽኑን በጠቅላይ ፍርድ ቤት ክስ ከፍቶበታል። የጋምቢያው ጠቅላይ ፍርድ ቤት በአቤቱታው ላይ ውሳኔ እስኪሰጥ ወራት ሊወስድ ይችላል ተብሏል። ፕሬዚዳንቱ የፍርድ ቤቱን ውሳኔ መጠበቅ ይፈልጋሉ። እስከዚያ ድረስ ባለው ሁኔታ ግን እንቆያለን ያሉት። በዚህ መካከል የምርጫ ኮሚሽኑ ሊቀመንበር ፕሬዚዳንት ጃሜ በአውሮፓውያኑ አዲስ ዓመት ንግግራቸው የምርጫውን ውጤት አጭበርብረዋል ብለው ከወነጀሏቸው በኋላ ወደ ጎረቤት ሴኔጋል ሹልክ ብለው አምልጠዋል። በቅርቡም የአገሪቱ የጦር ኃይሎች አዛዥ ጃሜህን እንደሚደግፉ በመንግስት ወገንተኛ ጋዜጣ ላይ ይፋ አድርገዋል። በምርጫው አሸንፈዋል የተባሉት የተቃዋሚው እጩ አዳማ ባሮ ሲሆኑ የሴኔጋል ፕሬዚዳንት ማኪ ሳል እስከ ቃለ መሐላው ቀን ድረስ ባሮውን ዳካር ወስደው እንዲያስተናግዱ የላይቤሪያ ፕሬዚዳንት ኤለን ጆንሰን ያቀረቡላቸውን ጥያቄ መቀበላቸውን አጃንስ ፍራንስ ፕሬስ ዘግቧል። የተባበሩት መንግስታት ድርጅትና በርካታ የአፍሪካ ሀገር መሪዎች ጃሜ በሰላማዊ መንገድ ከስልጣን እንዲወርዱ ጠይቀዋል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ትብብር ማህበር ኤኮዋስ ጃሜ የፊታችን ሐሙስ ስልጣን ካላስረከቡ ጦር ሰራዊቱን በተጠንቀቅ ማቆሙን የተገለጸው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጀርመን ቻንስለር አንገላ መርክል በዚህ ሳምንት ቃለ መሐላቸውን ከሚፈጽሙት ከተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ተስማምቶ ለመስራት እንደሚፈልጉ ቃል ገቡ። አያይዘው ግን ከተተኪው ፕሬዚደንት ጋር ልዩነቶች ቢፈጠሩም አውሮፓ ወደፊት የምትከተለውን ጎዳና የምትቀይሰው ራሷ ነች ሲሉ አመልክተዋል። አያይዘው አንገላ መርክል ይህን የተናገሩት በሳምንቱ መጨረሻ ዶናልድ ትራምፕ በአንድ የቃለ መጠይቅ ላይ ለተናገሩት ምላሽ ሲሰጡ ነው። ትራምፕ የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ ላይ ለረጅም ጊዜ ሲያሰሙ የቆዩትን ነቀፌታ ደግመዋል። ጀርመንን ደግሞ ለአውሮፓው የፍልሰት ቀውስ የሰጠችው ምላሽ ታሪካዊ ስህተት ነው ብለዋል። መርክል በርሊን ውስጥ በሰጡት ቃል እኛ አውሮፓውያን የራሳችን እጣ ፈንታ በራሳችን እጅ ነው፣ ደግሞም ሁላችንም በአንድነት እንደምንቆም አጥብቄ የማምንበት ነው፣ በዚያ አከራከራለሁ ብለዋል። የአውሮፓ ህብረት አባል ሀገሮች ሽብርተኝነትን ለመዋጋት፣ ድንበሮቻችንን ለማስከበር፣ የውስጥ ጸጥታን ለማረጋገጥና የስራ እድሎችን ለመፍጠር አብረው ይሰራሉ ሲሉም መርክል አስገንዝበዋል። ተመራጩ ፕሬዚደንት ትራምፕ አውሮፓን በተመለከተ የሚከተሉት አቋም በሚገባ የታወቀ ነው ያሉት መርከል ተመራጩ መሪ ስልጣን ሲይዙ እስካሁን አልያዙምና ከአዲሱ አስተዳደራቸው ጋር እንተባበራለን፣ ምን አይነት ስምምነት ላይ እንደምንደርስ ደግሞ ወደፊት የምናየው ነው ብለዋል። ዶናልድ ትራምፕ ለታይምስ ኦፍ ለንደን እና ለጀርመን ቢልድ ጋዜጦች በሰጡት ቃል ኔቶ ከብዙ ዓመታት በፊት የተቋቋመ በመሆኑ ጊዜው አልፎበታል ብለው በምረጡኝ ዘመቻቸው ወቅት ይሉ የነበረውን የኔቶ አባል ሀገሮች የሚገባቸው መዋጮ እየከፈሉ አይደለም ሲሉ ሲያማርሩ የቆየውን ደግመውታል።
ዛሬ ዕለቱ በመላዋ ዩናይትድ ስቴትስ የማርቲን ሉተር ኪንግ የመታሰቢያ ዕለት ነው። በአሜሪካውያን በአውሮፓውያን የቀን ስሌት መሰረት በየዓመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡባዊ ዩናይትድ ስቴትሷን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየርን ሕይወትና ስራ በክብር ያስባሉ። ዕለቱን ተንተርሶ የተሰናዱ ዘገባዎች ቆየት ብለው ይቀርባሉ። በመጨረሻም በጋቦን አስተናጋጅነት ባሳለፍነው ቅዳሜ በይፋ የተጀመረው የአፍሪካ እግር ኳስ ዋንጫ ውድድር ቀጥሏል። ቅዳሜና እሁድ የኤና የቢ ምድቦች የመጀመሪያ ጨዋታቸውን አካሂደዋል። ጋቦንና ጊኒ ቢሳው እኩል አንድ ለአንድ ሲለያዩ፣ ካሜሩንና ቡርኪና ፋሶም በተመሳሳይ አንድ ለአንድ ነው ያበቁት። የቢ ምድቦቹ ሴኔጋልና ቱኒዚያ ትናንት ተጫውተዋል። በሴኔጋል 2-0 ነው ያበቃው ጨዋታው። አልጄሪያና ዚምባብዌ 1-1 ተለያይተዋል። እስካሁን ሙሉ 3 ነጥብ ይዞ ከምድቡ የሚመራው የሴኔጋል ቡድን ብቻ ነው። አሁን ወደ ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት ያበቃው የአይቮሪ ኮስትና ቶጎ ጨዋታ ባዶ ለባዶ ነው የተጠናቀቀው። የዚሁ የሲ ምድቦቹ የኮንጎና ሞሮኮ ጨዋታ ከ45 ደቂቃዎች በኋላ ይጀምራል። የሲኒ ውጤትና ሌሎች ዜናዎች በነገው የስፖርት ዘገባችን እንመለከታለን። ታዲያ የሳምንቱን የስፖርት ዘገባዎች በሁለተኛው አጋማሽ ቀዳሚ ዝግጅት ስፖርት ነው የምንመለከተው። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ነን። አሁን የዕለቱን አብይ ርዕስ
የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች በግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠየቀ። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ ገለጹ። አብዛኛዎቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ የቀረበባቸው ክስ ዛሬ ችሎቱ ላይ ተነቦላቸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሃ ያቀርባል።
ጠቅላይ አቃቤ ሕግ በቅሊንጦ ማረሚያ ቤት ቃጠሎ፣ በንብረት ማውደም፣ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሠረተባቸው 38 ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አመለከተ። ከተከሳሽ ጠበቆች መካከል አቶ ወንድሙ ይብሳና አቶ መሐመድ ኑር አብዱል ከሪም ለቪኦኤ እንደገለጹት አቃቤ ሕግ ማመልከቻውን እንዳስገባ እንጂ ላመለከተው ጉዳይ ዝርዝር ሕጋዊ ምክንያቱን አያውቁትም። ይሁንና አቶ መሐመድ ኑር አንድ ጉዳይ በዝግ ችሎት እንዲታይ የሚያስገድዱ ሁኔታዎችን በመዘርዘር የአቃቤ ሕግ ማመልከቻ አይተን መልስ እንሰጣለን ብለዋል።
በመሰረቱ በዝግ ችሎት የሚታይ ጉዳይ ቢያዩት ቢሰሙት ምናልባትም ስሜትን የሚነካ ቁጣን የሚቀሰቅስ ሁከትን የሚቀሰቅስ ከሆነና ወይንም ደግሞ የተወሰኑ የህብረተሰብ ክፍሎችን የሚጎዳ ስሜት የሚቀሰቅስ ከሆነ የተለየ ነገር የሚያስይዝ ከሆነ ነው። እንዲህ አይነት ጉዳይ ግን ዳኛውም ይማርበታል፣ ትምህርት ይሰጥበታል። ተከሳሹም ይማርበታል፣ ትምህርት ይሰጥበታል። ጠበቃውም ይማርበታል፣ ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዝግ ችሎት የሚታይበት ጉዳይ የለም። አቃቢ ሕግ ግን በምን ምክንያት ጉዳዩ በዝግ ችሎት እንዲታይ እንደፈለጉ እንግዲህ ወደፊት ማመልከቻውን አይተን መልስ የምንሰጥበት ይሆናል።
ፍርድ ቤቱም የተጠርጣሪዎች ጠበቆች በአቃቤ ሕግ ማመልከቻ ላይ ያላቸውን አስተያየት በሚከተለው ቀጠሮ እንዲያቀርቡ አዟል። በዚሁ ችሎት ላይ ዛሬም ተጠርጣሪዎቹ በማረሚያ ቤቱ አስተዳደር ከፍተኛ በደል እየተፈጸመባቸው እንደሆነ ለፍርድ ቤቱ አቤት ለማለት ሞክረው እንደነበረ ጠበቆቹ ያስረዳሉ። ከ23 ያላነሱ ተወካዮች እንደሚወክሉ የሚናገሩት አቶ ወንድሙ ይብሳ ሁኔታውን ከደንበኞቻቸው በተነገራቸው መሰረት እንዲህ ያብራራሉ።
ተሳስ 14/2009 ጀምሮ በፍርድ ቤት ውስጥ ባሰማነው አቤቱታ ምክንያት አሁንም ከጨለማ ቤት አልወጣንም። 37 ሰዎችንን 4/5 በሆነ እጅግ ጠባብ በሆነ ክፍል ውስጥ ነው ያለ ነው። ይህም በመሆኑ እነዚህ ችግሮች እንዲቃለልሉኝ ከቅዳሜ ጀምሮ የምግብ መብሪያ ሰዓት ማቁመናል። ይህን እንዲታወቅልን የምልና መሰል ነገሮችን አቤቱታ አቅርቦ ይህንንም አንድም እኔ ለፍርድ ቤቱ እንዳቀርብ በ30 ሰከንድ ሁሉ ጠይቄ ፍርድ ቤቱ አሁን አቤቱታ ጊዜ አይደለም ብሎ
ስመልፈቀደ። አቶ መሐመድ ኑርም ተመሳሳይ ሁኔታ ገልጸው ፍርድ ቤቱ ይህን አቤቱታ በጽሑፍ እንዲያቀርቡ ትዕዛዝ መስጠቱን ተናግረዋል። አንዳንድ ተከሳሾች ዛሬ የመጀመሪያ ደረጃ የክስ መቃወሚያቸውን እንዳቀረቡም ታውቋል። የክስ መቃወሚያ ከቀረቡት መካከል የአቶ መሐመድ ኑር አብዱል ከሪም ደንበኛ አቶ ቶፊቅ ፋራ መሐመድ ሲሆኑ ካቀረቧቸው መቃወሚያዎቹ ዋናዎቹ የክሱ ግልጽ አለመሆንና የተሟላ ማስረጃ ከአቃቢ ሕግ አለመቅረቡ እንደሆነ ጠበቃቸው ይናገራሉ። አብዛኞቹ ተከሳሾች ግን ወደ ክርክሩ እንሂድ እንዳሉ አቶ ወንድሙ ይብሳ ገልጸዋል።
የኔ ደንበኞች አሁን በቁጥራቸው ያነበብኩልኝ በሙሉ የመጀመሪያ የክስ መቃወሚያ ማቅረብ ስለማንፈልግ በቀጥታ ወደ እምነት ክደት ሄደን መቃላችን እንሰጣለን አሉ። ይሄ ለሚቀጥለው ቀጠሮ እንዲሆን ነው የተባለው። የመቃወሚያ መልስ ለማቅረብ አልፈለጉም የኔ ደንበኞች 23/5።
ለምንድን ነው የእርስዎ ደንበኞች ሊያቀርቡ ያልፈለጉት የክስ መቃወሚያ?
አጠቃላይ ሂደቱ ስና እኛ በዚህ ጉዳይ ላይ ያሰራነው ነገር የለም። ምስክሮችም እንደተቀነባበሩብን ጓደኞቻችን በዚህ በኛው ላይ ሊመሰክሩ እንደተዘጋጁ ስለተነገረንና ስላወቀን የመጀመሪያ መቃወሚያ መልስ ማቅረባችን ጊዜ ከማጥፋት በቀር ምንም ውጤት አመጣልን። ሁለተኛ ደግሞ እስካሁን ድረስ እንደምንሰማው እነሱ ያሉኝን ነው አቃቤ ሕግ ላይ የምናቀርበው መቃወሚያ ሁሉ ውድቅ ስለሚሆን ጊዜ ከማጥፋት በቀር ውጤት አይኖረውም። በቀጥታ ወደዛው እንጂ ምክንያቱም መቃወሚያ ብናቀርብም ባናቀርብም አቃቤ ሕጉ ክስ ስለማይወርቅ በዚህ ምክንያት ጊዜ አናጠፋም። የጓደኞቻችን እዛ ያለነው ስንታየቅ በልምዱ የለም የወደቀ የለም የአቃቤ ሕግ በሁሉም በሌሎችም ጠበቆች በዚህ በእኔ ያስቷቸው ይህን ምክንያት አድርገው በቀጥታ ወደ ክሱ እንድንገባ የእምነት ክደት ቃላችን እንድንሰጥ ብሎ ነው ምክንያት ያቀረቡ።
ጠቅላይ አቃቤ ሕግ በዚህ የክስ መዝገብ ክስ ከመሰረተባቸው 38 ተጠርጣሪዎች መካከል እስከ ዛሬ ፍርድ ቤት ያልቀረቡት ዶክተር ፍቅሩ ማሩ ቀርበው ክሳቸው እንደተነበበላቸው ታውቋል። አቶ መሐመድ ኑር የተመለከቱትን ለቪኦኤ አካፍለዋል።
ዶክተር ፍቅሩ ማሩ ወርዶፋ ዛሬ ራሳቸው ችሎት ቀርበው አይቻቸዋለሁ። ተይዘው ቀርበው ይሁን በምን መልኩ እንደቀረቡ ባላውቅም ቀርበዋል። ጠበቆቻቸውም እነ አቶ ኑሩ ሰኢድ ቀርበውላቸዋል። እሳቸው እንደቀረቡም ክሱ ተነበበላቸው። ከተነበበላቸው በኋላ በጠበቆቻቸው በኩል የሚሉት ነገር ካለ ተብሎ ተጠይቆ ተቃውሞ ለማቅረብም ይሁን የእምነት ክደት ቃል ለመስጠት ይሁን ለነገ ጠዋት ይቀጠረልን ተብሎ ዶክተር ፍቅሩ ማሩ ብቻን በተመለከተ መዝገቡ ለነገ ጠዋት ተቀጥሯል።
ፍርድ ቤቱ በመጨረሻ ተለዋጭ ቀጠሮ ለጥር 24 ቀን 2009 ዓ.ም ሰጥቶ ተነስቷል። አቃቢ ሕግ በ38ቱ ተከሳሾች ላይ የወንጀል አድማ ስምምነት በማድረግ የሆነ ግን የግንቦት ሰባትንና የአልሸባብን የሽብር ቡድን ዓላማ በመቀበል በመንግሥት ላይ ተጽዕኖ ለማሳደር የሀገሪቱን መሠረታዊ ፖለቲካዊ፣ ሕገ መንግሥታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋት በማሰብ ተወስደዋል ባላቸው የተለያዩ ሕገ ወጥ ድርጊቶች ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር የሶማሊያና ኬንያን ጉዳይ እናነሳለን። ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ አድርሶ ቁጥራቸው የበዙ ወታደሮችን ከገደለ ዛሬ ልክ አንድ ዓመት ሞላው። በዚያች ቀን የሚወዷቸውን ላጡ ወይም የጠፉ ወገኖቻቸው፣ ልጆቻቸውና ወንድሞቻቸው የት እንደሚገኙ ገና እየፈለጉ ላሉ ዕለቱ የተለየ ነው ይለናል መሐመድ ዩሱፍ ከናይሮቢ ባጠናቀረው ዘገባ። ሰለሞን አባተ ይዞ ቀርቧል።
ጥር 7/2008 ዓ ም የሶማሊያው የሁከትና የሽብር ቡድን አልሻባብ እዚያው ሶማሊያ ጌዶ ክፍለ ሀገር ውስጥ ኤልአዴ በሰፈረው የኬንያ የግዳጅ ሰራዊት መደብ ላይ ድንገተኛ አደጋ ጣለ። ያንን ጥቃት አልሻባብ ራሱ በቪዲዮ ቀርጾ ለፕሮፓጋንዳ ተግባሩ አውሎታል። ያጥፍቶ ጠፊ ጥቃት የሚመስል ከባድ ፍንዳታ በወታደራዊው መደብ ላይ ከደረሰ በኋላ በከባድ ሁኔታ የታጠቁ ተዋጊዎች በመደቡ ላይ ወረራ አካሂደው ሙሉ ተኩስ ከፍተውበታል። በዚያ ጥቃት ከመቶ በላይ ኬንያውያን ወታደሮችን መግደሉን አልሻባብ አስታውቋል። በርግጥ የደረሰው ጉዳት ከዚያም በላይ መሆኑን የሚናገሩ ሌሎች ምንጮችም አሉ። የኬንያ መንግስት ግን በዚያች ዕለት ስለተፈጸመው ሁሉም ሆነ ስለደረሰው ጉዳት ብዙም ያለው ወይም የከፈተው መረጃ አልነበረም። ዝምታን መርጧል። ያኔውኑ ታዲያ የጥቃቱ ወሬ እንደተሰማ በዜናው በብዙ የተደናገጠችው ናንሲን ጄሪ ወደ ባሏ ሞባይል ደወለች። ባለቤቷ የሚገኘው ኤልአዴ ይሁን ሌላ ቦታ አታውቅም። ስልኩ ግን አይመልስም። ከዚያ በኋላ ባለቤቷ በሌላ ጊዜ ይደውልላት በነበረ ቁጥር ላይ ደወለች። ከተገደሉት ወታደሮች አንዱ የእርሷ ባል እንደነበረ አረዳት የስልኳን ጥሪ የመለሰው ሰው። የሰማሁትን ማመን አቃተኝ ትላለች ናንሲ። ከአንድ ሳምንት በኋላ የሀገሯ የኬንያ ወታደራዊ መስሪያ ቤት ጠራትና የማንነት ማረጋገጫ የላብራቶር ምርመራ እንድታደርግ ተነገራት። ከሁለት ሳምንታት በኋላ ባለቤቷ መገደሉን በይፋ ተረዳች። አልሻባብ ሶማሊያ ውስጥ እየተንቀሳቀሰ ባለው የአፍሪካ ኅብረት የግዳጅ ኃይል አሚሶም ላይ የተነጣጠሩ ጥቃቶችን ለእርሱ በተሳኩለት ሁኔታዎች ሲፈጽም ይህ የዛሬ ዓመት ጥር 7 የደረሰው የመጀመሪያም ብቸኛም አይደለም። ከዚያ በፊትም ጥቂት ወራት ፈቀቅ ብሎ በሰኔ 2007 ዓመተ ምህረት የሁከቱ ቡድን ማዕከላዊ ሶማሊያ ሌጎ ውስጥ በሚገኝ የአሚሶም መደብ ላይ እንዲሁ ድንገተኛ አደጋ ጥሎ 50 የቡሩንዲ ወታደሮችን ገድሏል። ከሦስት ወራት በኋላ አልሻባብ በታችኛው ሸበሌ ክልል ውስጥ በሚገኘው ጃናሌ መደብ ላይ ጥቃት ከፍቶ 19 የዩጋንዳ ወታደሮችን ገድሏል። ፓትሪክ ዋቦምባ ከዛሬ ዓመቱ የኤልአዴ ጥቃት በኋላ የት እንደገቡ የማይታወቅ ዘመድ አዝማዶቻቸውን አሁንም እየፈለጉ ካሉ ኬንያውያን አንዱ ናቸው። ወታደሩ ልጃቸው ይኑር ይሙት አያውቁም። አቦምባ የሚናገሩት በስዋሂሊ አፍ ነው። የማንነት መለያ የዘር ሐረግ ምርመራ እንዲያደርጉ ታዘው ፈጽመዋል። ወደ ቤታቸው ተመልሰው መልእክት እንዲጠብቁ ተነግሯቸው አንዳች ሳይሰሙ ይኸው ዓመታቸውን ደፈኑ። በጥቃቱ ወቅት 12 ወታደሮችን መያዙን አልሻባብ አስታውቋል። ከዚያ ቁጥር ግማሽ ያህል የሚሆኑትን ቡድኑ ለፕሮፓጋንዳ ጉዳይ በሚያወጣቸው ቪዲዮዎቹ ላይ እያስገባ አሳይቷቸዋል። ሄሮስ ኦአዚስ የምክር አገልግሎት ማዕከል የሚባለው ለኬንያውያን ወታደሮች ቤተሰቦች የሥነ ልቦና ድጋፍ የሚሰጠው ተቋም መሥራች ኢማኩሌት ኩኩቦ ልጆቻቸውን፣ የቤተሰቦቻቸውን አባላት፣ ዘመዶቻቸውን በሶማሊያ ጦርነት ውስጥ ላጡ ሁሉ ሕይወት እጅግ እየከበደች መሆኗን ይናገራሉ።
The state of some of these families is really, really sad. They are very traumatized, especially
አንዳንድ ቤተሰቦች የሚገኙበት ሁኔታ በእውኑ በጣም ያሳዝናል። በጣም ተጎድተዋል። በተለይ የትና በምን ሁኔታ እንደሚገኙ እስካሁን ያልታወቀ ወታደሮች ቤተሰቦች በጣም እየተጎዱ ነው። ምክንያቱም አንዴ ልጃችን በሕይወት አለ እያሉ በተስፋ ያስባሉ፣ አንዴ የለም፣ በሕይወት ቢኖር ኖሮ አንድ ዓመት ሙሉ አይጠፋም ነበር ሲሉ በሰቀቀን ይኖራሉ። ስለዚህ እንዲሁ ከተስፋ ወደ መከራና ሐዘን እየዋዠቁ ይገኛሉ።
ኬንያ ወታደሮቿን ወደ ሶማሊያ ያሰማራችው አልሻባብ እዚያው ምድሯ ላይ ተከታታይ ጥቃቶችን ካደረሰ በኋላ የዛሬ 6 ዓመት ነበር። ኬንያ ወታደሮቿን ጠቅልላ ከሶማሊያ እስካልወጣች ግዛቷንና ወታደሮቿንም እየወጋና እያጠቃ እንደሚቀጥል አልሻባብ በየወቅቱ ሲናገር ይሰማል።
በተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ የሰብአዊ መብት አያያዝ ምን አይነት ስፍራ ይኖረዋል የሚለውን ጥያቄ ሰሞኑን በመካሄድ ላይ በሚገኘው የትራምፕ ካቢኔ እጩዎች ብቃትና ተቀባይነት ግምገማ ሂደት ላይ ትኩረት የተሰጠው አጀንዳ ሆኗል። እንደ አሜሪካ ድምጹ ቢል ጋሎ ዘገባ ጥያቄው ትራምፕ በምረጡ እንቅስቀሳቸው ወቅት እውን አድርጋቸዋለሁ ሲሉ ቃል የገቡባቸው አነጋጋሪ ጉዳዮች የበለጠ ጎልተው እንዲወጡ ያደርጋቸዋል ይላል። ጽዮን ግርማ ዝርዝሩን ይዛለች።
ይሄ ዶናልድ ትራምፕ በምርጫ ቅስቀሳ ወቅት በተደጋጋሚ ቃል የገቡት ጉዳይ ነው።
ዘይቱን መቆጣጠር፣ ዘይቱን መቆጣጠር፣ ዘይቱን መቆጣጠር።
አሜሪካ ከኢራቅ ጋር ጦርነት ባደረገችበት ወቅት ነዳጅ አውጥታ መሸጥ ነበረባት ይላሉ ተመራጩ ፕሬዝዳንት ዶናልድ ትራምፕ።
In the old days when we won a war to the victor
ባለፉት ጊዜያት ጦርነት ስናሸንፍ አሸናፊው የያዘውን ሁሉ ይወስዳል።
የሂዩማን ራይትስ ዎች የአሜሪካ ዳይሬክተር ሳራ ሞርጋን እንደዚህ አይነት አስተያየቶች ትራምፕ በውጭ ሀገራት ላይ የሚኖራቸውን የሰብአዊ መብት አያያዝ ጥያቄ ውስጥ ይከታቸዋል ይላሉ።
We have great concern that this is going to be an administration that either doesn't engage on them and isn't interested in them or
አንድም ሰብአዊ መብቶች የማያስጨንቁትና ግድ የማይሉት ወይም በየአደባባዩ ላይ የሚፈልገው ሊያስፈጽም የሚጠቀምባቸው መሳሪያዎቹ የሚያደርጋቸው አዲስ አስተዳደር እየመጣ መሆኑ በጣም ያሳስበናል።
ለዚህም ሞርጋን እንደሚሉት የትራምፕን የራሻው ብላድሚር ፑቲንና የግብጹ አብዱል ፈታህ አልሲስ ወይም እንደ ሶሪያው ባሽር አላሳድ ካሉ አምባገነን መሪዎች ጋር ለመስራት ያላቸውን ፈቃደኝነት ይጠቁማሉ። በርግጥ ይሄ አዲስ ነገር አይደለም። አሜሪካ አንዳንድ ጊዜ የመረገጣ ከመፈጸሙ ጋር አብራ ተሰራለች። ትራምፕና ተመራጮቹ ግን እነዚህን መብትረጋጮች ለመኮነን እንኳን ፈቃደኝነት አላሳዩም ይላሉ። ይሄ ፈቃደኝነት ማጣት ደግሞ ትራምፕ የውጭ ጉዳይ አድርገው የመረጧቸው ሬክስ ቲለርሰን ግምገማ በተካሄደበት ወቅት ይበልጥ ጎልቶ ታይቷል። ቲለርሰን ፑቲን በሶሪያ ላይ ያካሄዱት ያሉት የጦርነት እንቅስቃሴ የጦር ወንጀል ነው ለማለት ፈቃደኛ አልሆኑም። የፊሊፒንሱ መሪ በአደገኛ እጽ ላይ በከፈቱት ጦርነት የተገደሉት በሺዎች የሚቆጠሩ ሰዎችን መኮነንም ተስኗቸዋል። ትሬልሰን አቋማቸውን እንደየወቅቱና እንደየሁኔታዎች ታይቶ የሚወሰኑ ውሳኔዎች ናቸው በማለት ያስረዳሉ።
እያንዳንዱ የውጭ ጉዳይ ፖሊሲ እንቅስቃሴ ከሰብአዊ መብቶች ጥበቃ ብቻ እንዲነሳ መጠበቅ ምክንያታዊ አይሆንም። በተለይ ደግሞ የአሜሪካን መንግስት ጥያቄ ውስጥ የሚከት ከሆነ
አሜሪካ ብሔራዊ ጥቅሟን በማስከበርና የምትከተላቸውን መርሆቿን በመጠበቅ መካከል መምረጥ አለባት። የለንደን ዩኒቨርሲቲዋ ሌስሊ በጭራሽ ይላሉ።
You could argue it's very much in the United States national interests to embrace human rights, right?
የአሜሪካን ያጭርም ሆነ ረጅም ጊዜ ብሔራዊ ጥቅም በማስጠበቅ ረገድ የሰብአዊ መብት መርሆችን ሆኖ ሊቀርብ ይገባል። ይህ አሜሪካ አብራ ልትሰራቸው ወይም አጋር ልትሆናቸው ከመትፈልጋቸው ሀገሮች ጋር የሚኖራት ግንኙነት ውጤታማ እንዲሆን ይረዳታል።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ስልጣን ሊረከቡ እየተዘጋጁ ባሉበት ወቅት የአሜሪካ ብሔራዊ ጥቅምን ማስጠበቅና የሰብአዊ መብት አያያዝ ጉዳዮችን የማቻቻል ጥያቄ ሲያስተናግዱ የመጀመሪያው ፕሬዝዳንት አይደሉም። የመጨረሻው ማይሆኑም።
አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ዛሬ እለቱን ወደሚመለከተው ዘገባ እንለፍና ሌሎች ቅንብሮችን እናስከትላለን። ቀደም ብለን በመግቢያው እንደጠቆምነው ዛሬ እለቱ በዚህ በዩናይትድ ስቴትስ የውቁ የሲቪል መብቶች ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየር መታሰቢያ እለት ነው። በአውሮፓውያን የቀን ስሌት መሰረትም በየአመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡብ ዩናይትድ ስቴትስዋን የአላባማ ክፍለ ግዛት የቀድሞ የባፕቲስት ቤተ ክርስቲያን አገልጋይ ቄስና የጥቁር መብቶች ተሟጋች ሕይወትና ስራ በክብር ይዘክራሉ፣ ያስባሉ።
ከኃይልና ከብጥብጥ በራቀ መንገድ የሚደረግ ሰላማዊ ትግል አራማጁ ዶክተር ኪንግ የዛሬ 48 ዓመት ሚያዝያ 4 ቀን 1968 ዓመተ ምህረት በነፍሰ ገዳይ በተተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት ኪንግ በሕይወት ቢኖሩ ኖሮ ትናንትና እሁድ 88 ዓመታቸው ለማክበር በበቁ ነበር። የዛሬው የዕለቱ ርዕሰ አንቀጽም በዶክተር ኪንግ መታሰቢያ ላይ የሚያተኩር ይሆናል። በዝግጅታችን መገባደጃ ላይ እናቀርበዋለን።
ታዲያ ዕለቱን ምክንያት በማድረግ የዛሬው የምሽቱ የዘፈን ምርጫችንም እሳቸውን ታስቦ የተዘፈነ ይሆናል። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ እናንተው የስልክ መልእክቶች ወይም የእናንተ አስተያየቶች፣ ዛሬ የስልክ አይደለም አስተያየቶች ክፍለ ጊዜ እናልፋለን።
በኢሜይል የተላከ አስተያየትና ሀሳብ ነው ያለን። አዲሱና አሉላ እዚሁ አጠገብ ይገኛል። በአዲስ አበባ ስለተካሄደው የሃይማኖት ተቋማት ጉባኤ ከመጋቢ ዘሪሁን ደጉ ጋር ያደረጋችሁትን ቃለ መጠይቅ ተከታተልኩ። መጋቢ ዘሪሁን ደጉ ቀደም ብሎ የችግሩ ምንጮች ብለው የዘረዘሯቸውን እስክንድር ዘጋቢያችንም ማለታቸው ነው ከአዲስ አበባ ሲዘግብም ሰምቻለሁ። የችግሩ መንስኤዎች ብለው ያቀረቧቸው ጉዳዮች የዋናው ችግር ምልክቶች ብቻ ናቸው። ችግሩን ከስር መሰረቱ ካላወቁ መፍትሄ ከቶ እንዴት ነው የሚገኘው ይሉና ይንደረደራሉ አቶ ተሹ ቢራቱ በኢሜይል ባደረሱን ጽሑፋቸው። የችግሩ ስረ መሰረትም ይህ ነው ይላሉ።
ዛሬ የሚገደሉትና የሚያስገድሉት የመንግስት ባለስልጣናት ከስልጣን ቢወርዱ የመሰረቱት በዘር የሚመራ አድሏዊና አፋኝ ስርዓት እስካለ ድረስ ችግሩ ይቀጥላል፣ ወይንም መልኩንና ሰዎችን እየቀያየረ በድጋሚ ይመጣል። ስርዓቱ የስርዓቱን መሰሪና በጥላቻ ላይ የተመሰረተ ተልእኮ ለመፈጸም ሲባል የረቀቀ መዋቅር ተዘጋጅቶለታል። ስርዓቱን እንዳይወድቅ ደግፈው የያዙ የተሳሰሩና እርስ በርሳቸው የሚደጋገፉ ብዙ ምሰሶዎች አሉም ሲሉ ጠንከር አድርገው ይተቻሉ። አቶ ተሹ ስርዓቱን ቀጥ አድርገው የያዙት እያደሱና እየጠገኑ ያቆሙት የሚከተሉት ዋልታዎች ናቸው ሲሉም በአምስት ዘርፎች የከፈሏቸውን እነኚህን ትችቶች ያዘሉ ጭብጦች ይዘረዝራሉ።
በዘርና በቋንቋ ከፋፋይ መርህ፣ አፋኝ ጦርና የስለላ ድርጅት፣ በፖለቲካ ድርጅቱ ቁጥጥር ስር ያለ ምጣኔ ሀብትና የእምነት ተቋማት ይላሉ።
ተቃዋሚዎችን የሚያጠፉ የስሙላ የፍትህና የምርጫ ድርጅቶች፣ አማራጭ ሀሳብ የሚዘጋና ጥላቻ የሚነዛ የመገናኛ ብዙሀን መዋቅር ይላሉ አቶ ተሹ። በእያንዳንዳቸው ርዕስም በሰጧቸው ሀሳቦች በርከት ያሉ ዝርዝሮችን አቅርበዋል። ለሰዓት ስንል ግን ርዕሶቹን ብቻ ማቅረብ መርጠናል። እነኚህ እርስ በርስ የሚደጋግፉና የተሳሰሩ ምሰሶዎችና ምሰሶዎቹ የቆሙለት መሰሪ ተልእኮ፣ መዋቅሩና ስርዓቱን የሚመሩትና የሚያገለግሉት ሰዎች በአንድ ተዋህደው ነው አሁን የደረስንበት ችግር የተፈጠረው ወይም ይህን ችግር የፈጠሩት። ለዚህም ነው ችግሩ ስርዓታዊ ወይም እንግሊዝኛ ቃል ይጠቀማሉ ሲስተሚክ ነው ወይም የችግሩ መዘዝ ስርዓቱ ነው የምንለው ይላሉ አቶ ተሹ።
ይቀጥሉናም ስለዚህ በአሁኑ ሰዓት በሀገራችን ያለው አደገኛ ሁኔታ የትግራይ ህዝብ ነጻ አውጪ ድርጅት ማኒፌስቶ እንደሚገልጸው ወያኔዎች በደደቢት የጀመሩት በይበልጥ በአማራ ላይ ባላቸው ጥላቻ ላይ የተመረኮዘ በልዩ ተንኮል የተዘጋጀ ከፋፋይ አድሏዊና አፋኝ ስርዓት ነው ብለው ይቀጥላሉ አቶ ተሹ። አሁን ያለው ችግር በተወሰኑ ግለሰቦች ብቻ የተፈጠረ ወይም በተናጠል የሚታይ አይደለም። በሀገራችን ያለው ችግር ይህ ስርዓት እስካለ ድረስ ይቀጥላል። የችግሩ መዘዝ በእንግሊዝኛ ሩት ኮዝ ብለው አስቀምጠውታል። ይህ ወያኔ የፈጠረው ስርዓት ነው። ተሹ ቢራቱ ይባላለሁ ብለዋል አድማጫችን።
ሌላው ሁለተኛው ኢሜይል ተመሳሳይ ርዕስ ላይ ያተኮረ ነው። ባርዬ የሚል ስም ነው ለራሳቸው የሰጡት። ይሁነኝ ከአዲስ አበባ ለአሜሪካ ድምፅ የአማርኛው ዝግጅት ክፍል አስተያየት የመምረጥ የማስተናገድም ችግር ቢኖርባችሁም እኔ ግን ሀሳቤን ልግለጽ ሲሉ ይቀጥላሉ ይሁነኝ። ባሳለፍነው ሳምንት የተካሄደውን የሃይማኖት ተቋማት ጉባኤ በተመለከተ ከዋና ጸሐፊው መጋቤ ዘሪሁን ጋር ያደረጋችሁት ቆይታ ተከታተልኩ። እንዳለመታደል ሆኖም የሃይማኖት ተቋሞቻችንም ሙሉ በሙሉ በገዢው ፓርቲ እግር ስር በመሆናቸው ከልብ ያሳዝናል። ስለዚህ ደግሞ ብዙ ነገር ማለት ቢቻልም ቢያንስ ግን በውይይቱ መጋቤ የሰጡት መልስና የተጋበዙት እንግዶች ግልጽ ማሳያ ናቸው። የአገር ሽማግሌዎች፣ ምሁር፣ የሰብአዊ መብት ተሟጋች፣ ታዋቂ ሰዎች ባልጠፉበት አገር ካሳና ደመቀን ጉባኤ ከፋችና ዘጊ ማድረግ የተቋማቱን ገለልተኝነት አፈር ያበላዋል ሲሉም ጠንከር አድርገው ይተቻሉ። ከልቤ ነው ያዘንኩት። ሃይማኖተኛ የምንላቸው ሰዎች እንኳን በራሳቸው የማይቆሙ መሆናቸው ሲሉ ይህች ሀገር እንዴት ታሳዝናለች ሲሉም ይሁነኝ ይቋጫሉ የኢሜይል መልእክታቸውን።
አስተያየቱን የቹን የላካችሁልንን አድማጮቻችንን እናመሰግናለን። በድምጽ የላካችሁልን አድማጮች ደግሞ ያደረሳችሁንን አስተያየቶች ወደ ኋላ ላይ እናሰማለን። ወደሚቀጥሉት ዝግጅቶቻችን ልናልፍ ነው።
ወደ ለዚህ ክፍል ቀዳሚ ወደ ሆነው ዝግጅት ነው የምናልፈው። በሪዮ ኦሎምፒክ የማራቶን ሩጫ ውድድር የብር ሜዳሊያ ተሸላሚው ኢትዮጵያዊ አትሌት ፈይሳ ሌሊሳ በትላንቱ የሂውስተን ግማሽ ማራቶን ሁለተኛ ሆነ። 17ኛው አፍሪካ እግር ኳስ ዋንጫ ውድድር ሶስተኛ ቀኑን ያዘ።
የሁለተኛው አጋማሽ ሳምንታዊ ቅዳሜ ቅንብር ከሚዳስሳቸው ዋና ዋና የሳምንቱ የስፖርት ርዕሶች ውስጥ ናቸው እነዚህ።
አሁን ዝግጅቱ ስፖርት፣ አዘጋጅና አቅራቢው ሰለሞን ክፍሌ ነው። ስፖርት
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በወልዲያ ዘመናዊ ስታዲየም ተመረቀ። የ2017 የአፍሪካ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ተጀመረ። የካፍ ሥራ አስፈጻሚ አባላት ምርጫ እየተካሄደ ነው። ከጋቦን ፍቅሩ ኪዳኔን፣ በአትሌቲክስ ሩጫ ውድድር ደግሞ ፈይሳ ሌሊሳ ያሸነፈበትን የሂውስተን ቴክሳስ ግማሽ ማራቶን ዜናም ይዣለሁ። ባጭሩ 11ኛውን ሳምንት የኢትዮጵያ ፕሪምየር ሊግ ግጥሚያዎችም እናያለን። አብራችሁን ቆዩ። በቅድሚያ ስለ ወልዲያው ስታዲየም መመረቅ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ከአዲስ አበባ በ520 ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ ወልዲያ ከተማ ላይ ዘመናዊና ዓለም አቀፍ ደረጃውን የጠበቀ ሁለገብ ስቴዲየም ከትላንት በስቲያ ቅዳሜ ተመርቆ ስራው ጀምረዋል። በ567 ሚሊዮን ብር በሼህ መሐመድ ሁሴን አላሙዲን ሙሉ ወጪ የተሸፈነለት ዘመናዊ ስታዲየም ኢትዮጵያ ውስጥ ከተገነቡት ሁሉ የመጀመሪያው ዘመናዊ ስታዲየም ነው። ከትናንት በስቲያ ስቴዲየሙ ሲመረቅ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ምክትላቸው እንዲሁም ሼህ መሐመድ አላሙዲንና ሌሎች ከፍተኛ የመንግስት ባለስልጣናትና ታዋቂ ሰዎች በስነ ስርዓቱ ላይ ተገኝተዋል። ቦርቀው ባደጉበት በመቻሬ ሜዳ ይህም ዘመናዊ ታላቅ ስቴዲየም አሰርተው ለህዝቡ በማበርከቶ በመንግስትና በራሴም ስም አመሰግኖታለሁ ሲሉ ጠቅላይ ሚኒስትሩ ሼህ መሐመድ አላሙዲን በንግግራቸው አወድሰዋቸዋል። ባለሀብቱ ሼህ መሐመድ በበኩላቸው ይህችን ሀገር በልማቷ የበለጸገች ለማድረግ የሁሉም ዜጎች መተባበር አስፈላጊ መሆኑን ተናግረዋል። በ177,000 ካሬ ሜትር ላይ ያረፈው ዘመናዊ ስቴዲየም መሐመድ ሁሴን አላሙዲን ስቴዲየም በሚል ተሰይሟል። የእግር የቅርጫት ኳስና የመዋኛ ገንዳዎችም አሉት። የመሮጫ መምና ሌሎችም መወዳደሪያዎችን ያካተተው ስቴዲየም ከ26,000 በላይ ተመልካች መቀመጫ ወንበርም ተገጥሞለታል። የፀሐይና ዝናብ መከላከያም ተሸፍኗል። 10 በሮችና 3 ትኬት መቁረጫዎች አሉት።
ለአፍሪካ እግር ኳስ ዋንጫ በቀጥታ ወደ አስተናጋጇ ጋቦን ይሆናል የምናመራው። በመክፈቻው ዕለት ቅዳሜ የኤምድቦቹ ጋቦንና ጊኒ ቢሳዎ እኩል 1-1 ተለያይተዋል። ለጀርመኑ ቦርሺያ ዶርትሙንድ በአጥቂው መስመር ተሰላፊ ፒየር ኤመሪክ ኦባሜያንግ ለጋቦን ብሔራዊ ቡድን ቀድሞ ቢያገባም አሸንፈው መውጣት አልቻሉም። ጊኒ ቢሳዎ ባለቀ ሰዓት አግብቶ እኩል ተለያይተዋል። ጋቦን ከነገ በስቲያ ረቡዕ ከቡርኪና ፋሶ ከዚያም ከካሜሩን ጋር ትጫወታለች። በዕለቱ ማለት ቅዳሜ ሌሎቹ የዚሁ የኤ ምድብ ተጋጣሚዎች ካሜሩንና ቡርኪና ፋሶ በተመሳሳይ እኩል 1-1 ተለያይተዋል። ትላንት እሁድ የቢ ምድቦቹ ተጫውተዋል። አልጄሪያና ዚምባብዌ 2-2 በተለያዩበት ግጥሚያ ሪያድ ማህሬዝ ለአልጄሪያ ሁለቱንም ጎሎች አግብቷል። ሪያድ ለእንግሊዙ ሌስተር ቡድን የክንፍ ተጫዋች ነው። ሴኔጋል ግን ቱኒዚያን 2-0 አሳፍራለች። የስታዲየም ታዳሚውም ድምፁን ከፍ አድርጎ ድጋፉን ሰጥቷታል። ሳዲዮ ማኔ በፍጹም ቅጣት ምት የከፈተው የቱኒዚያ በር እንደ ተከፈተ ቆይቶ በካራ ሞጂ ሁለተኛ ጎል ታክሎበት አብቅቷል። ቱኒዚያ ያለቀላቸው ግቦችን መጠቀም ሳትችል ቀርታለች። በሲ ምድብ ውስጥ አይቮሪ ኮስት፣ የኮንጎ ዲሞክራቲክ ሪፑብሊክ፣ ሞሮኮና ቶጎ ይገኛሉ። አይቮሪ ኮስት ከዚህ ቀደም ሁለቴ ማለትም በ1992ና 2015 ዋንጫውን አንስታለች። የወቅቱ ሻምፒዮኖች ዝሆኖቹ በመባል የሚጠራሉ። ለዘንድሮ ዋንጫ ያለፉት ግን በጥሩ ውጤት አይደለም። የቀድሞ ኮከብ ተጫዋቾቹ ያያና ኮሎ ቱሬ፣ ዲዲር ዞኮራና ዲዲር ሮግባ በሌሉበት ሁኔታ ቲሙ ዋንጫ ያገኛል ብሎ መጠበቅ ይከብዳል። በዚህ ላይ ሞሮኮና ኮንጎም የሚተኙለት አይሆኑም። የሲ ምድቦች ዛሬ ይፋለማሉ። ውጤቱን በነገው ዘገባዬ ይዤ ይመለሳለሁ። በዲ ምድብ ጠንካሮቹ የጋና፣ ግብፅ፣ ዩጋንዳና ማሊ ቲሞች ይገኛሉ። ብላክ ስታርስ ጥቋቁሮቹ ከዋክብት ይሰኛሉ። የጋና ተጫዋቾች በቅጽል ስማቸው 4 ጊዜ ዋንጫ ወስደዋል። ከዚህ ቀደም በ63፣ 65፣ 78 እና 82 ዓ ም አሁን ለጋቦን ፍጻሜ ያለፉትን በኩራት ነው። ከስድስቱ አራቱን ግጥሚያቸውን አሸንፈዋል። ከሞዛምቢክና ሩዋንዳ ጋር ብቻ አቻ ተለያይተው ቲሙ በአብዛኛው የሚተማመነው ለእንግሊዙ ዌስትሃም በሚጫወተው ቁልፍ አጥቂ አንድሬ ዴዴ አየው ነው። ማን ያውቃል፣ አየው ጋና ለ30 ዓመታት የተጠማችውን ዋንጫ ሊያስገኝ ይችል ይሆናል። አድማጮቼ፣ እዚያው ጋቦንን ቆይና በሥራ ጉዳይ በስፍራው የሚገኙትን የአፍሪካ ስፖርት መሪዎች አማካሪ አቶ ፍቅሩ ኪዳኔን ላምጣ። የአፍሪካ ፉትቦል ኮንፌዴሬሽን 60ኛውን ዓመት የሚያከብረው አዲስ አበባ ይሆናል ይላሉ።
የአፍሪካ ፉትቦል ኮንፌዴሬሽን ኮሚቴ አዲስ አበባ የሚደረገው ጠቅላላ ጉባኤ ስብሰባ ፕሮግራሙን አስጠቋል። የአፍሪካ ፉትቦል ኮንፌዴሬሽን ጠቅላላ ጉባኤ በአፍሪካ አንድነት ድርጅት ይካሄዳል። ለ60ኛውን ዓመት ስለሚያከብር ድግስ በዓሉ የሚያከብረው ሸራተን ሆቴል ይሆናል። በዚህም አጋጣሚ የአፍሪካ ፉትቦል ኮንፌዴሬሽን ስራ አስኪያጅ ኮሚቴ ቅዱስ ጊዮርጊስ ክለብ 80ኛ ዓመቱን የሚያከብረውን ቡድኖቹ ላይ ያሰራውን የፉትቦል አካዴሚ ጠቅላላ የስራ አስኪያጅ ኮሚቴ ለስብሰባ የሚመጡት መልክተኞች በሙሉ ሄደው ይመርቃሉ። ኢትዮጵያ ይህ ጠቅላላ ጉባኤ በደንብ እንዲሳካ ለልዩ ልዩ ድርጅቶች በአንድ በስፖርት ሚኒስትሩ ስር እየተዘጋጁ ነው። ይህ ስብሰባ ብዙ አይነት ምርጫዎች ያካሄዳል። በመጀመሪያ ለአፍሪካ ፉትቦል ኮንፌዴሬሽን ስራ አስኪያጅ ኮሚቴ ፕሬዚዳንትነት አሁን በስልጣን ያለው ኢሳ ሀይላቱ ከካሜሩን እንደገና ይቀርባሉ። የማዳጋስካሩ ተወላጅ አህመድ በተወዳዳሪነት ይቀርባል። ከነሱ ሌላ ምስራቅ አፍሪካ በኩል አንድ ቦታ ይኖራል፣ ማግዲ የሚባል የሱዳን ተወላጅ ስራውን ጨርሶ አራት አመቱን ጨርሶ እንደገና ቀርቧል። ከሱ ጋር ወረደ ኢንስቲቱት ፌዴሬሽን ባይዛንት አቶ ጆኔዴን ባሻ ፉትቦል ፌዴሬሽን ፕሬዚዳንት፣ የኡጋንዳ ፉትቦል ፌዴሬሽን ፕሬዚዳንት እና ሶስቱ ይኖራል። ለሌላው ስራ አስኪያጅ ኮሚቴ ስፍራዎች በየዞኑ አንዳንድ ስለሚወጡ በአሁን በስራ አስኪያጅ ኮሚቴው ሲያገለግሉ የነበሩት የማሊው ተወላጅ አማዱ ዲያኪቴ፣ የቤኒን ተወላጅ አንጀላ ሙሻራቡ እንደገና ለውድድር ይቀርባሉ። እነሱን የሚወዳደሩ ደግሞ ሌሎች አሉ፣ ከላይቤሪያ እና ከናይጄሪያ። በታች የወረደ እንደሆነ ደቡብ አፍሪካ ሰፈር የአንጎላው የደቡብ አፍሪካ ፉትቦል ፌዴሬሽን ተጠሪ፣ የሴሽል ተጠሪ፣ አሁን የአፍሪካ ፉትቦል ፌዴሬሽን አንደኛ ምክትል ፕሬዚዳንት እንደገና ለማገልገል ይወዳደራሉ። በፊፋ በኩል አዲሱ ሕግ ከጸደቀ በኋላ አፍሪካ ሰባት ቦታ አግኝታለች። ከሰባት ውስጥ አንዱ ያው የኮንፌዴሬሽኑ ፕሬዚደንት የፊፋ ምክትል ፕሬዚደንት ይሆናል። የአንድ ሴት ስፍራ አለ። ስለዚህ አምስት ስፍራዎች ይቀራሉ። አምስቱ ስፍራዎች የሚወዳደሩት የቱኒዚያና የግብፅ ተወላጆች፣ የኮንጎ ዴሞክራቲክ ሪፐብሊክ እና የአይቨሪ ኮስት ለፈረንሳይ ተናጋሪ፣ በእንግሊዝ ተናጋሪዎች የጋና ፉትቦል ፌዴሬሽን ፕሬዚዳንት እና የታንዛኒያ ተጠሪ፣ እንደዚሁም ካሙሻ የዛምቢያው የታወቀው ተጫዋች፣ የሳውሳ የደቡብ አፍሪካ ፉትቦል ፌዴሬሽን ፕሬዚዳንት ዳኒ ጆርደን፣ እነዚህ ሁሉ ለፊፋው ስፍራ ይወዳደራሉ። እና ይሄ ሁሉም ብቻ የሚካሄደው አዲስ አበባ ላይ ነው። ከዚህ በቀር የአፍሪካ ፉትቦል ኮንፌዴሬሽን ስልሳኛውን አመቱን የሚያከብረው እዛው አዲስ አበባ ይሆናል።
አመሰግናለሁ። አቶ ፍቅሩ ኪዳኔ የአፍሪካ ስፖርት መሪዎች አማካሪ ከጋቦን። በአትሌቲክሱ ስፖርት ሩጫ ውድድር በትላንቱ የሂውስተን ቴክሳስ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ በሁለተኝነት ገብቷል። አንደኛው ኬንያዊው ሊዮናርድ ኮሪር ሆኗል። ለማብቃት 500 ሜትር ሲቀራቸው ፈይሳ የተቆጣጠረ መስሎ ታይቶት ነበር። ማብቂያው ላይ በኮሪር እንዴትና ለምን እንደተቀደመ ለጋዜጠኞች አብራርቷል።
አይ ወርክ ኢት ኮልድ ፕሌስ ኢን አሪዞና ሌሊሳ ወን አይ ካም ሂር
ቬሪ ድራይ ዴር
ቱ ማች
ሂዩሚዲቲ ያ ያ
ቱ ቼንጅ ዘ ዌዘር ቱ ሚ ያ
አሪዞና ላይ የተለማመድኩት በቀዝቃዛ አየር ነበር። ወዲህ ወደ ቴክሳስ ሂውስተን ስመጣ ግን አየሩ ሞቆ ጠበቀኝ። አየሩ በውድድር ላይ ጫና አሳድሯል ለማለት እችላለሁ። ምክንያቱም እኔ ወደ ሂውስተን የመጣሁት የግል ፍጥነቴን ለማሻሻል ነበር። በመጨረሻም አሸንፊያለሁ ብዬ ስተማመን ድንገት ሳላስብ ነው ኮሪር ቀድሞኝ ያለፈው። በሁለተኝነት በመጨረሴ ግን አልከፋኝም፣ ደስተኛ ነኝ።
በሙሉ ማራቶንም አሸናፊው ኬንያዊ ነው። ዶሚኒክ ኦንዶሮ ይባላል። የሴቶቹን ኢትዮጵያዊቷ መስከረም አሰፋ ድል ተቀዳጅታለች። በሌላ የሩጫ ስፖርት ዜና ለባህሬን የሚሮጠው ኢትዮጵያዊው አወቀ አያሌው በ35ኛው የስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር አሸንፏል። 31 ደቂቃ ከ36 ሴኮንድ ነው ጊዜው። ኤርትራዊው ተክለማርያም መድህን ሁለተኛ፣ ታፈሰ ሰቦቃ ከኢትዮጵያ ሦስተኛ። በሴቶቹ ያሸነፈችው ሰንበሬ ተፈሪ ናት። 8 ኪሎ ሜትር በ25 ደቂቃ ከ52 ልፈዋለች። ሩት ጀቤት ከብሪታንያ ሁለተኛ፣ ኢኔስ ሞንቴሮ ከፖርቹጋል ሦስተኛ። በፈረንሳዩ የ9 ኪሎ ሜትር አገር አቋራጭ ሩጫ ውድድር ደግሞ ኢትዮጵያዊው ጌታነህ ታምሬ ቀድሞ ገብቷል። ሱዛን ኪፕሳን ከኬንያ የሴቶቹን አሸንፋለች። ሩጫው ይኸው ነው። በመጨረሻም የኢትዮጵያ እግር ኳስ ፕሪምየር ሊግ 11ኛ ሳምንት ግጥሚያዎችና ውጤቶቻቸውን ባጭር ባጭሩ አይተን ይሆናል የምንሰናበተው። ገዛኸኝ ጽዮን መስቀል ከአዲስ አበባ።
11ኛ ሳምንት የኢትዮጵያ ፕሪምየር ሊግ በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ በተደረጉ ግጥሚያዎች 7 ጎል ብቻ ተመዝግቦባቸዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ አዳማ ከነማን 2-0 ባሸነፈበት ጨዋታ ፒተር ዋንኬና ፍቅረ ኢየሱስ ተክለ ብርሃን ለንግድ ባንክ ጎሎቹን አስመዝግበዋል። ላለፉት ሁለት ሳምንታት መሪነቱን ይዞ የነበረው አዳማ ከነማ መሸነፉ ወደ ሁለተኝነት ዝቅ እንዲል ሲያደርገው አሸናፊው ንግድ ባንክ ደረጃውን ሊያሻሽል ችሏል። ቀጥሎ የተጫወቱት አዲስ አበባ ከነማና ሲዳማ ቡና ሲሆኑ በሲዳማ ቡና አንድ ለባዶ አሸናፊነት ተጠናቋል። ትናንት በአዲስ አበባ ስታዲየም ኢትዮጵያ ኤሌክትሪክ ወላይታ ዲቻን 2-1 በመርታት ከነበረበት የወራጅ አደጋ የተላቀቀበት አጋጣሚ ሆኖለታል። ወደፊት ጠንክሮ በመስራት ውጤታማነቱን ካላስቀጠለ በስተቀር ኤሌክትሪክ ትናንት ያገኘው ድል ብቻውን ወደ ነበረበት ወራጅ ቀጠና ላለመመለሱ ዋስትና አይሆንለትም። ኢትዮጵያ ቡና ወደ ጅማ ተጉዞ ከጅማ አባ ቡና ጋር ያደረገውን ጨዋታ 1-0 በመርታት ከሜዳው ውጪ ድል ቀንቶ ተመልሷል። ደደቢት ከመከላከያ አዲስ አበባ ላይ ያለ ግብ 4-0 የተለያዩትን ጨምሮ በሌሎችም የክልል ከተሞች የተደረጉት 3 ግጥሚያዎች ያለ ግብ የተጠናቀቁ በጎል ድርቅ የተመቱ ናቸው። ቅዱስ ጊዮርጊስና አዳማ ከነማ በኩል 21 በጎል ተበላልቶ ጊዮርጊስ ቀዳሚ፣ አዳማ ከነማ ደግሞ ተከታይ ሆነ ፕሪሚየር ሊጉን ይመራሉ። ደደቢት በ20 ፋሲል ከነማ 1 ተስተካካይ ጨዋታ ያለው በ19 ሶስተኛና አራተኛ ናቸው። ጌታነህ ከበደም ከደደቢት ተከታዮቹን በእጥፍ ርቆ በ10 ኮከብ ጎል አስቆጣሪነቱን አጠናክሮ ቀጥሏል። የሆነው በእኔ በኩል ያለው
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞን ክፍሌንና የአዲስ አበባውን የስፖርት ዘጋቢያችንን ገዛኸኝ ጽዮን መስቀል እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪካ ግንኙነት የኦባማ ፕሬዝደንትነት በሚል ርዕስ የጻፉት መጽሐፍ ባለፈው አርብ ማታ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። መጽሐፉ ከ300 ገጾች በላይ ያሉት ሲሆን የኦባማ አስተዳደር ከሰሃራ በመለስ የአፍሪካ ሀገሮች ባለው ስትራቴጂ ላይ የተመሰረተ ነው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ በሥነ ሥርዓቱ ላይ ተገኝታ ያጠናቀረችው ዘገባ ዝርዝሩን ይዟል።
የመጽሐፉን ምረቃ ሥነ ሥርዓት ያዘጋጁት የአፍሪካ ሶሳይቲና አሚፕ ኒውስ የተባለው ስለ ዩናይትድ ስቴትስና አፍሪካ ግንኙነት ጽሑፎች የሚያወጣ ድርጅት ሲሆኑ ሥነ ሥርዓቱ የተደረገው ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ነው። የኢትዮጵያ አምባሳደር ግርማ ብሩ የምርቃውን ስነ ስርዓት አጠር ባለ ንግግር ከፍተዋል።
የኢትዮጵያ ኤምባሲ ስታፍ ኤንድ ማይሰልፍ ዊ አር ቬሪ ኦነርድ ቱ አሶሺየት አወርሰልቭስ ዊዝ ቱዴይ።
የኢትዮጵያ ኤምባሲ ሰራተኞችና እኔ ራሴ ከዛሬው የመጽሐፍ ምረቃ ስነ ስርዓት ጋር በመገናኘታችን ክብር ይሰማናል። ዩናይትድ ስቴትስ በፕሬዝደንት ኦባማ አመራር በኩል ለአፍሪካ ባደረገችው መልካም ነገር ኢትዮጵያ በጣም ትኮራበታለች፣ እጅግም ደስተኛ ነች። በዚህ በጣም አጭር በሆነው ንግግር በድጋሚ እንኳን ደህና መጣችሁ ላለሁ። በምሽቱ ስነ ስርዓት እንድትደሰቱም እመኛለሁ።
ሊንዳ ቶማስ ግሪንፊልድ ንግግራቸውን ሲጀምሩ ይህ ለእኔ ልዩ ቀን ነው ብለዋል።
This is a special occasion. It's an extraordinarily special occasion for me. Because as the assistant secretary
ይህ ለእኔ እጅግ ልዩ ቀን ነው። ምክንያቱም የአፍሪካ ጉዳይ ረዳት ሚኒስትር እንደመሆኔ መጠን አፍሪካን ከሚወዱት ሰዎች መሃል ከመሆን በላይ ሊያስደስተኝ የሚችል ነገር የለምና። አሁን እዚህ የማያችሁ ሰዎች ብዙዎቻችሁ በሌሎች የአፍሪካ ጉዳዮችም የማትለዩ የአፍሪካ ወዳጆች ናችሁ። ሁላችሁንም ስለምንወዳት አህጉር ልዩ ስሜት ያላችሁ ናችሁ።
ሊንዳ ቶማስ ግሪንፊልድ ባለፉት 8 ዓመታት ውስጥ የነበረውን የአፍሪካና የዩናይትድ ስቴትስ ግንኙነት መለስ ብለን ስንመለከት ብዙ የምንኮራባቸው ነገሮች ተፈጽመዋል ብለዋል። አፍሪካ ብዙ መነገር ያለባቸው መልካም ነገሮች አሏት። ይሁንና ብዙውን ጊዜ ጥሩን ነገር ችላ ብለን በአሉታዊው ላይ እናተኩራለን ሲሉም አስገንዝበዋል። አፍሪካን በሚመለከት ስራዬ በየቀኑ ብዙ ተግዳሮቶች የሚገጥሙኝ ቢሆኑም ዛሬ ግን ለየት ያለውን ገጽታ ላቀርብላችሁ ፈልጋለሁ ብለዋል ግሪንፊልድ።
I want to offer you the perspective of good news and the perspective of the accomplishments.
ባለፉት 8 አመታት ውስጥ ስለታዩት መልካም ዜናዎችና ስለተገኙት ስኬቶች ልነግራችሁ ፈልጋለሁ። የተገኙት ስኬቶች በጣም ብዙ ከመሆናቸው የተነሳ ለመቁጠር ያዳግታል። ስለ ዋና ዋናዎቹ ስኬቶች በመናገርበት ባሁን ወቅት ያልጠቀስኳቸው ብዙ ነገሮች መጻፍ ውስጥ የሰፈሩ መሆናቸውን ልነግራችሁ ወዳለሁ።
የኦባማ ወርስ ይሆናል ብዬ በማምነው ነገር ሊጀምር ብለዋል ግሪንፊልድ።
So let me start with what I think is the greatest accomplishment, the thing that will be the Obama legacy. And people disagree with me on this, but this is my perspective. And I think that's going to be Yali.
ታላቅ ስኬት ነው ብዬ በማምንበት የኦባማ ወርስ ይሆናል በመለው ስኬት ልጀምር። ሰዎች በዚህ ላይ ከኔ ጋር አይስማሙም። እኔ ግን እንደዛ ነው የማየው። እሱም ፕሬዝዳንት ኦባማ ያፈለቁት የወጣት አፍሪካውያን መሪዎች እቅድ ይመስለኛል። እቅዱ ትልቅ ስኬት ነው ያገኘው። እናም ከኦባማ ዋና ዋና ወርሶች አንዱ ይሆናል የሚል እምነት አለኝ። በአጽሮት አጠራሩ ያሊ የተባለው እቅድ ወጣት አፍሪካውያን በከፍተኛ ትምህርትና በሙያ ስልጠና እየካነ ነው።
ሊንዳ ቶማስ ግሪንፊልድ አያይዘውም ያሊ ድንበሮችን እየሰረዘ ነው ብለዋል።
ያሊ is erasing borders. It's connecting young people throughout the continent of Africa. I was just in Ghana last week and I met with Yali fellows.
ያሊ ድንበሮችን እየሰረዘ ነው። ወጣቶችን በመላ የአፍሪካ አህጉር እያገናኘ ነው። ባለፈው ሳምንት ጋና በነበርኩበት ወቅት ከሌሎች በፕሮግራሙ ከተቀፉ ወጣቶች ጋር ለመገናኘት ከዛምቢያ ወደ ጋና በአይሮፕላን ይጓዙ የነበሩ ወጣት መሪዎችን አገኘው። ከማዳጋስካር ከመጡ የያሊ ወጣቶች ጋር እንደተገናኙም ነግረውኛል። ይህ ፕሮግራም ባይኖር ኖሮ እነዚህ ወጣቶች ሊገናኙ አይችሉም ነበር። ተመሳሳይ አመለካከት፣ ፍላጎትና ስሜት እንዳላቸው ሊያውቁ አይችሉም ነበር። ይህ ፕሮግራም ትልቅ ለውጥ አምጥቷል። በሶስት ዓመታት ውስጥ ከ2500 ወጣቶች በላይ ወደ ዩናይትድ ስቴትስ አመጣናል።
አሁን ደግሞ በፕሮግራሙ መሰረት በመጪው በጋ ወር ላይ 1000 የሚሆኑ ወጣት መሪዎችን ወደ ዩናይትድ ስቴትስ ለማስመጣት ባለው እቅድ ከ62000 በላይ የሚሆኑ ማመልከቻዎች ቀርበው እየተመለከቷቸው እንደሆነ ሊንዳ ግሪንፊልድ ተቆመዋል። ወደዚህ ፕሮግራም ለመግባት ሃርቫርድና የል ዩኒቨርሲቲዎች ከመግባት የከበደ ነው ብለዋል ግሪንፊልድ። እያንዳንዳቸው ለውጥ ለማምጣት የሚፈልጉ ወጣቶች ናቸው። 62000ዎችን ሁሉ ማስመጣት ብችል ኖሮ አስመጣቸው ነበር። አፍሪካ በሄድኩ ቁጥር እነዚህን ወጣት መሪዎችን አገኛለሁ። የአገሪቱ ለውጥ አንቀሳቃሽ ሞተር እንደሚሆኑም ይታየኛል ሲሉም አስረድተዋል። የአፍሪካ ወጣት መሪዎች ፕሮግራም ጉዳይ አንደኛው የኦባማ እቅድ ስኬት አድርገው ያስቀመጡበት ምክንያት ምን እንደሆነ ሊንዳ ግሪንፊልድ ያስረዳሉ።
And the reason I put Yali as number 1 is because as President Obama said in Ethiopia when he was there in 2015, and I'll quote him, the most urgent task facing Africa today and for decades ahead is to create opportunity.
ያሊን አንደኛ ያደረኩበት ምክንያት ፕሬዝዳንት ኦባማ ካቻምና ኢትዮጵያን በጎበኙበት ወቅት ያሉት ነገር ስላለ ነው። አፍሪካ የተደቀነባት ዋና ስራ እድል መፍጠር ነው። ለወደፊቱ ትውልድ እድል መፍጠር። ይህ የፕሬዝዳንት ኦባማ ቃል ነው። ያሊ ታዲያ ይህን እድል የመገንባት ዋና አካል ነውና።
ሊንዳ ግሪንፊልድ ቀጥለውም አፍሪካውያን ወጣቶች የሚፈልጉት ዲሞክራሲ እንደሆነ ግልጽ በማድረጋቸው ዲሞክራሲ ሊጠናከር የሚችልበት እድልም እየፈጠረን ነው ሲሉ አስገንዝበዋል።
አድማጮች፣ አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስ እና የአፍሪካ ግንኙነትን በሚመለከት ስለ ጻፉት መጽሐፍ የተቀናበረው ዝግጅት አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ ዕለቱ በመላው ዩናይትድ ስቴትስ የማርቲን ሉተር ኪንግ መታሰቢያ ነው። አውሮፓውያን የቀን ስሌት መሰረት በየዓመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡብ ዩናይትድ ስቴትሷን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ ዶክተር ማርቲን ሉተር ኪንግን ሕይወትና ሥራ በክብር ያስባሉ። ንብሰ ገዳይ በተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት የሲቪል መብታጋይ በሕይወት ቢኖሩ ኖሮ የትላንቱ እሁድ በአውሮፓውያን የቀን አቆጣጠር ጥር 15 2017 88ኛ የልደት በዓላቸው በሆነ ከኃይልና ከብጥብጥ በራቀ መንገድ በሚደረግ ሰላማዊ ትግል ማኅበራዊ ለውጥ እንዲመጣ የታገሉት ዶክተር ኪንግ የለውጥ አይቀሬነትን የጊዜ መዘውር ተከትሎ እውን የሚሆን ክስተት ሳይሆን ያለመታከት በሚደረግ ያልተቋረጠ ትግል የሚመጣ ነው እንጂ የሚለውን አስተሳሰብ ያራምዱ የነበሩት ዶክተር ኪንግ ከቤት ውስጥ ተቀምጦ ማሳለፍንና ሰላማዊ ማዕበል የመሰለ ስያሜ የተሰጣቸውን እንቅስቃሴዎች ያከሉ ታላላቅ ሰላማዊ ሰልፎችና ሌሎች በህብረት የሚደረጉ በመታቀብና በእንቢተኝነት የሚገለጹ ሰላማዊ እንቅስቃሴዎችን አስተባብረዋል። በብዙዎቹም ተሳትፈዋል። አድማጮች፣ ለምሽቱ ያልነው ሰዓታችን አበቃ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ ያሰናዳናቸው እነዚሁ ነበሩ። የተከበራችሁ አድማጮች፣ ወደ ትግርኛ ስርጭት